ታልማ ነጋት ትብላ
ይህ የአሜሪካ ድምጽ ነው። በ2 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ማክሰኞ ሰኔ 22 2015 ዓ.ም ምረት ስርጭታችን ጀመረ። በኦሮሚያ ክልል ሰሜን ሸዋ ዞን አሊዶሮ በተባለ አካባቢ ከሳምንታት በላይ ከታገቱት አሽከርካሪዎች መካከል 16 የሚሆኑት የተጠየቁትን ከፍለው መለቀቃቸውን የታጋቾች ቤተሰቦች ተናገሩ።
ያ በኮንስቲቲዩሽን ማለት ተገለጸው ግዲያው እየተመለሰ አንቻር እየነበንጀርኩ ዳንጃር እየጀርኩ ለባጃጅ ወጣ ከተራዳዲ ካባዳ አግኘው ተሰጣው አምታሪ ሲሄደ የሱቁታ ልጅ እንጂ ወደ ከተማ ተመለሰ። በቃ ይሄ ነው ነበሩ
የተጠየቁትን ከፍለው ታጋሽ ልጃቸውን ማስፈታታቸውን የተናገሩትን አንድ ወላጅ ምስክርነት ነው ቀንጭበን ያሰማናችሁ። ዝርዝሩ በምሽቱ ይደመጣል። ሌሎች ጉዳዮችንም በምሽቱ ይዘናል። ከናስተለን እንደምን አምሽታችኋል አድማጮቻችን፣ እንዲሁም ተመልካቾቻችን። ሳስተናግዳችሁ ማመሻው ሀብታሙ ስዩም ነኝ። ብርሃን ያሉ ስርጭቱን ከስቱዲዮ ታቀናብርልናለች። ዋና አዘጋጃችን ደግሞ ጽዮን ግርማ ናት። እስከ ምሽቱ 4 ሰዓት ድረስ አብረናችሁን ቆያለን። እናንተም አብራችሁን እንድትቆዩ ሁኑ። አስቀድመን ዋና ዋና የዓለም ዜናዎችን እናሰማችኋለን። ስመኝሽ ቆየ ትከትላለች።
በድጋሚ እንደምናመሻችሁ፣ ዜናውን የማሰማችሁ ስመኝሽ የቆየ ነኝ። ለምሽቱ ከያዝናቸው ዜናዎች ውስጥ የወላይታ ዞን የድጋሚ ህዝበ ውሳኔ የመጨረሻ ውጤት ይፋ ሆነ፣ ብሪታንያ ጥገኝነት ጠያቂዎችን ወደ ሩዋንዳ ለማጓጓዝ በሰው $215,000 እንደሚያስከፍል አስታወቀችና ነቢዩ መሐመድን ተሳድቧል የተባለ ናይጄሪያዊ በድንጋይ ተወግሮ መገደሉ ቁጣ አስነሳ የሚሉት ይገኙበታል። ወደ ዝርዝሩ እናልፋለን። የኢትዮጵያ ብሔራዊ ምርጫ ቦርድ ሰኔ 12 ቀን 2015 ዓ.ም በ1812 ምርጫ ጣቢያዎች ላይ ያስፈጸመውን የወላይታ ዞን የጋራ ክልል ምስረታ የድጋሚ ህዝበ ውሳኔ የመጨረሻ ውጤት ዛሬ ይፋ አድርጓል። በህዝበ ውሳኔው ውጤት መሰረት በእርግብ ምልክት የተወከለውና ከሌሎች ዞኖችና ልዩ ወረዳዎች ጋር የጋራ ክልል መመስረትን እንደግፋለን የሚለውን አማራጭ ብልጫ እንዳገኘ ቦርዱ አስታውቋል። በመሆኑም የወላይታ ዞን ከጋሞ፣ ጎፋ፣ ደቡብ ኦሞ፣ ኮንሶና ጌዲዮ ዞኖች እንዲሁም ደራሼ፣ አማሮ፣ ቡርጂን፣ አሌና ባስኮ ልዩ ወረዳዎች ጋር በመሆን ከነባሩ የደቡብ ብሔር ብሔረሰቦች ክልል ተነጥለው አዲስ የጋራ ክልል ይመሰርታሉ። አድማጮች፣ የዚህን ዜና ዝርዝር ከባለሙያዎች አስተያየት ጋር አካተን በነገው የዲሞክራሲ በተግባር መሰናዷችን ላይ እንመለስበታለን። ብሪታንያ ጥገኝነትን ጠያቂዎችን ወደ ሩዋንዳ ለማጓጓዝ ያወጣቸው እቅድ በነፍስ ወከፍ ከ215,000 የአሜሪካን ዶላር በላይ እንደሚያስወጣት አስታወቀች። የጠቅላይ ሚኒስትር ሪሺ ሱናክ ወግ አጥባቂ መንግስት ባለፈው ዓመት ከመካከለኛው የአፍሪካ ሀገሯ ጋር ባደረገው ስምምነት በሺዎች የሚቆጠሩ ስደተኞችን ወደ ሩዋንዳ መላክ ይፈልጋል። ለዚህም የመጀመሪያ ዝርዝር ጥናት ያካሄደ ሲሆን በአነስተኛ ጀልባዎች ወደ አውሮፓ የሚጉርፉ ፉትን የስደተኞች ቁጥር ለመቀነስና በተመሳሳይ አኳኋን ከፈረንሳይ የሚመጡትን ጥገኝነት ጠያቂዎች ለመከላከል እንደሚያስችል አምኖበታል። ለጥገኝነት ጠያቂዎች ችግር መፍትሄ እንዲያመጡ ከራሳቸው ፓርቲ ወግ አጥባቂ ህግ አውጪዎችና ከህዝብ ግፊት እየተደረገባቸው ያሉት ሱናክም ቅድሚያ ከሚሰጧቸው 5 ጉዳዮች ውስጥ አንዱ እንዲሆኑ አድርገዋል። ትላንት ሰኞ ታትሞ በወጣው የኢኮኖሚ ተጽዕኖ ግምገማ ግን እያንዳንዱን ግለሰብ ወደ ሩዋንዳ ለመላክ በአማካይ ለሩዋንዳ መንግስት የሚከፈል $133,485 ለበረራና ለአጃቢ $28,000 እና ለስራ ማስኬጃና ህጋዊ ወጪዎች $22,882 እንደሚያስወጣ መንግስት አስታውቋል። የብሪታንያ የሀገር ውስጥ ጉዳይ ሚኒስትር ስዌላ ብሬቨርማን እነዚህ ወጪዎች ወደ ብሪታንያ ለመድረስ የሚሞክሩ ሌሎች ጥገኝነት ጠያቂዎችን ለመከላከል ካለው ጠቀሜታና ጥገኝነት ጠያቂዎችን ለማ ለማኖር ከመይወጣው እየጨመረ ያለ የቤት ዋጋ አንጻር መታየት አለባቸው ብለዋል። እንደ ብሬቨርማን ገለጻ ባሁን ወቅት ለጥገኝነት ጠያቂዎች መኖሪያ ቤት በአመት የሚወጣው 4.5 ቢሊዮን ዶላር በመጪው አመት ወደ 13.6 ቢሊዮን ዶላር ከፍ ይላል። የስኮትላንድ ብሔራዊ ፓርቲ በበኩሉ የብሪታንያ መንግስት በሀገር ውስጥ እየጨመረ በመጣው የቤትና የምግብ ዋጋ የተቸገሩ ሰዎችን በበቂ ሳይረዳ ተስፋ የቆረጡ ሰዎችን ከሀገር ለማስወጣት እጅግ በጣም ግዙፍ ገንዘብ ማውጣቱን ተችቷል። ባለፈው አመት ከፈረንሳይ የተነሱ 45,000 ጥገኝነት ጠያቂዎች በአነስተኛ ጀልባዎች ተጭነው ወደ ብሪታንያ ሲገቡ በዚህ አመት ደግሞ እስካሁን ከ11,000 በላይ ሰዎች እንደገቡ ተገልጿል። በሰሜን ምዕራብ ናይጄሪያ ነብዩ መሐመድን ተሳድቧል የተባለ ግለሰብ በድንጋይ ተወግሮ እንደተገደለ ባለስልጣናትና የመብት ተሟጋች ቡድኖች አስተዋቁ። ድርጊቱ በአካባቢው የሃይማኖት ነጻነትን አደጋ ላይ የሚጥል ነው ያሉት የመብት ተሟጋቾቹ ጉዳዩ አሳሳቢ እንደሆነ ገልጸዋል። ኦስማን ቡዳ የተባለው ሟቹ ሉካንዳ ነጋዴ ከትላንት በስቲያ እሁድ በሶኮቶ ግዛት ጓንዱ ወረዳ የተገደለው በገበያ ስፍራ ከሌላ ነጋዴ ጋር ሲከራከሩ ነብዩ መሐመድን ተሳድቧል በሚል እንደሆነ የፖሊስ ቃል አቀባይ አህመድ ሩፋ ባወጡት መግለጫ አስታውቀዋል። ከግድያው ስፍራ የተወሰዱትና ነዋሪዎች ያጓሯቸው የቪዲዮ ምስሎች ህጻናትን ጨምሮ በርካታ ሰዎች ተሰብስበው መሬት ላይ የወደቀውን ኡስማን ቡዳን ሲራገሙና በድንጋይ ሲወግሩበት ያሳያሉ። የፖሊስ ቃል አቀባዩ ስለ ጉዳዩ ሲያብራሩ በስፍራው የፖሊስ ኃይል ሲደርስ ህዝቡ ተበትኖ ጉዳት የደረሰበት ግለሰብ ራሱን ስቶ እንዳገኙ ገልጸው ወደ ሆስፒታል ከተወሰደ በኋላ ህይወቱ እንዳለፈ አብራርተዋል። በአብዛኛው የእስልምና ሃይማኖት ተከታዮች በሚበዙበት ሰሜናዊ ናይጄሪያ የተፈጸመው ይኸው የደቡብ ግድያ የእምነት ነጻነትን አደጋ ላይ ይጥላል በማለት የመብት ተሟጋቾች ድምጻቸውን እያሰሙ ነው። ናይጄሪያ የሚገኘው አምነስቲ ኢንተርናሽናል መንግስት ለጉዳዩ በቂ ትኩረት አልሰጠም ብሎ በመክሰስ ባወጣው መግለጫ እንደነዚህ አይነት ግድያዎች ፍትህ ሳያገኙ ከቀሩ ህግ ፊት ሳይቀርቡ በመንጋ የሚፈጸሙ ግድያዎችን ያበረታታል ብሏል። አድማጮች፣ ይህ ዜና የሚተላለፍላችሁ ከአሜሪካ ድምጽ ራዲዮ ነው። የቀድሞ የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ እንደ አውሮፓውያን አቆጣጠር በ2021 ዓ.ም ስልጣናቸውን ከለቀቁ በኋላ ከአንድ ጸሐፊ ጋር ሲነጋገሩ ኢራንን ለማጥቃት ስለተያዘ እቅድ የሚያትቱ ሚስጥራዊ ሰነዶችን እንደተወያዩ ልዩ ልዩ የዜና ማሰራጫ ተቋማት ይፋ ባደረጉት የድምጽ ቅጂ ተሰምተዋል። የፌዴራል አቃቤ ሕግ ሚስጥራዊ የመንግስት ሰነዶችን በህገወጥ መንገድ ይዞ በመቆየትና የፌዴራል ምርመራ ሂደት ለማደናቀፍ በማሴር ባለፈው ወር በትራምፕ ላይ በመሰረተው ክስ ከድምጽ ቅጁ የተወሰነውን ክፍል በማስረጃነት አቅርቧል። ሲኤንኤን፣ ዋሽንግተን ፖስት እና ኒውዮርክ ታይምስ የተባሉት የአሜሪካ ብዙሃን መገናኛዎች ትላንት ሰኞ ይፋ ባደረጉት የድምጽ ቅጂ የአሜሪካ የጦር ኃይሎች ጠቅላይ ኤታማዦር ሹም ጀነራል ማርክ ሚሌይ ትራምፕ እንደ አውሮፓውያን አቆጣጠር በ2020 ፕሬዝዳንታዊ ምርጫውን ሲሸነፉ ከኢራን ጋር ግጭት ሊፈጥሩ ይችላሉ ሲሉ ስጋታቸውን የገለጹበትን ሪፖርት ትራምፕ ሲጠቅሱ ይሰማሉ። የቀድሞ ፕሬዝዳንት ኦቫል ኦፊስ በተሰኘው ጽህፈት ቤታቸው ወደ ዋይት ሀውስ መኖሪያ ቤት የተወሰዱት ሰነዶች የሚስጥራዊነታቸው ደረጃ እንዲነሳ ትዕዛዝ ሰጥተው እንደነበር ገልጸዋል። ይሁን እንጂ ይፋ በተደረገው የድምጽ ቅጂ ትራምፕ ሰነዶቹ በእርግጥም ሚስጥራዊ እንደነበሩ አምነዋል። እንደ አውሮፓውያን አቆጣጠር በ2024 ለሚካሄደው ፕሬዝዳንታዊ ምርጫ ለፓርቲያቸው ግንባር ቀደም እጩ ሆነው የሚመሩት ትራምፕ ሚስጥራዊ ሰነዶችን ያላግባብ በመያዝ በሚል ባለፈው ሳምንት የተመሰረተባቸው ክስ ለመጪዎቹ ወራት በአሜሪካ የፖለቲካ ተዋስኦ የበላይነቱን ይይዛል ተብሎ ይጠበቃል። የሩሲያ የደህንነት አገልግሎት ኢቭጌኒ ፕሪጎዣን እና እሳቸው የሚመሩት ዋግነር የተሰኘው የሩሲያ ቅጥረኛ ቡድን አባላት በፈጸሙት የትጥቅ አመጽ ዙሪያ የሚያካሄደውን ምርመራ እንደሚዘጋ አስታወቀ። የሩሲያ ዜና ማሰራጫዎች ዛሬ ባስተላለፉት መግለጫ የደህንነት መስሪያ ቤቱ በአመጹ ላይ የተሳተፉት ወንጀሉን ለመፈጸም የሚያደርጉትን እንቅስቃሴዎች አቆመዋል ብሏል። ቀዳሜ ዕለት ታጣቂዎቹን ለፍርድ ለማቅረብ የተደረሰው ስምምነት የትጥቅ አመጹ እንዲቆም አድርጓል። ፕሪጎዣን እስካሁን የት እንዳሉ በግልጽ ሳይታወቅ ቢቆይም የበረራ መቆጣጠሪያ ድህረ ገጾችን ከፕሪጎዣን ጋር ግንኙነት ያለው አንድ የጦር አውሮፕላን ማክሰኞ ዕለት ቤላሩስ ማረፉን አሳይተዋል። በሩሲያ የተካሄደውን አመጽ ለማስቆም በቤላሩስ መሪ አሌክሳንደር ሉካሼንካ አማካኝነት በተደረገው ድርድር መሰረት የዋግነሩ መሪ ወደ ቤላሩስ ለመሄድ ተስማምተው ነበር። የሩሲያው ፕሬዝዳንት ቭላድሚር ፑቲን ሰኞ ዕለት ለሩሲያ ሕዝብ ባደረጉት ንግግር የዋግነር አመጽ አስተባባሪዎች ከሃዲዎች ናቸው ሲሉ ቁጣቸውን ገልጸዋል። የአመጹ አስተባባሪዎች ሞስኮን ለመያዝ ባደረጉት ሙከራ ደቡባዊውን ሮስቶቭ ከተማ ለጥቂት ጊዜ በተቆጣጠሩበት ወቅት የገዛ ወገኖቻቸውን ዋሽተው ወደ ሞትና ወደ እሳት እንዲያመሩ የራሳቸው ሰዎች ላይ እንዲተኩሱ አድርገዋቸዋል በማለት የዋግነር ታጣቂዎችን ተጠያቂ አድርገዋል። ፑቲን አክለው አርበኞች ሲሉ የጠሯቸው የዋግነር ወታደሮችና አዛዦቻቸውን ከሩሲያ መከላከያ ሚኒስትር ጋር በመፈራረም ወደ ሩሲያ ጦር ወይም ሌሎች የሕግ አስከባሪ ተቋማት ጋር እንዲቀላቀሉ የጋበዟቸው ሲሆን ወደ ቤተሰቦቻቸውና ወደ ጓደኞቻቸው የመመለስ ወይም ወደ ቤላሩስ መሄድ ከፈለጉም በነጻነት የመሄድ ምርጫ ሰጥተዋቸዋል። በሩሲያ ወታደራዊ አመራር ላይ ከተካሄደው አጭር አመጽ በኋላ ለመጀመሪያ ጊዜ ሰኞ ዕለት በቴሌግራም መልእክት መለዋወጫ መተግበሪያ የድምጽ መልእክት ያስተላለፉት ፕሪጎዣን ነባሩን ስርዓትና በህጋዊ መንገድ የተመረጠውን መንግስት የማፍረስ አላማ አልነበረንም ያሉ ሲሆን ይልቁንም የፍትህ ጉዞ ሲሉ የጠሩትን ድርጊት የፈጸሙት የሩሲያ ጦር በግል ጦራቸው ላይ በፈጸመው ጥቃት ነው ብለዋል። የዋግነሩ መሪ የሩሲያ ጦር የዋግነርን የጦር ካምፕ በሚሳይልና በሄሊኮፕተር በማጥቃት ወደ 30 የሚጠጉ ተዋጊዎቹን እንደገደለ የሚከሱ ሲሆን ሩሲያ ግን ክሱን አትቀበልም። አድማጮች፣ ለሰዓቱ የያዝናቸው ዜናዎች እነዚህ ነበሩ። ለቀሪዎቹ መሰናዷችን ወደ ሀብታሙ ልመልሳችሁ።
ስመኝሽ የቆየን ለዓለም ዜናዎቹ አመሰግናለሁ። በ22 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁን የማክሰኞ ሰኔ 22/2015 ዓ.ም ስርጭታችንን ነው እያዳመጣችሁ እየተመለከታችሁ የምትገኙት። ተከታታዮቻችን፣ ዛሬ ምሽት በምስልና ድምፅ ቅንብሩ ሲሳይ አሸናፊና ግርማ ድገፋም አብረውኛሉ። የዌብና ማኅበራዊ ድረገጽ አቀናባሪያችን ደግሞ አበባየው ገበያው ናት። ዝግጅቶቻችን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዳት ቪኦኤ ኒውስ ዳት ካም፣ በፌስቡክ አት ቪኦኤ አምሃሪክ ላይ በቀጥታ በመደመጥ ላይ ይገኛሉ። የድምፅ አሊያም የጽሑፍ መልእክት ለመተው የምትሹ ብትኖሩ ደግሞ 2022059942 የዋትሳፕ መስመራችንን ተጠቀሙ። አሁን በቀጥታ ወደ ዕለቱ አብይ ዘገባችን ይሻገር። በኦሮሚያ ክልል ሰሜን ሸዋ ዞን አሊደሮ በተባለ አካባቢ ከሳምንት በላይ ከታገቱት አሽከርካሪዎች መካከል 16 የሚሆኑት የተጠየቁትን ከፍለው መለቀቃቸውን የታጋሽ ቤተሰቦች ተናገሩ። ለልጆቻቸው መታገት ሸኔ ብለው የጠሩትን የኦሮሞ ነጻነት ሰራዊት ታጣቂዎች ተጠያቂ ያደረጉት ልጃቸው ታግቶባቸው የነበሩ አንድ ወላጅ ትናንት 1,000,000 ብር ከፍለው ማስለቀቃቸውን ተናግረዋል። ከታገቱት አሽከርካሪዎች ውስጥ 7 የሚሆኑት ምስራቅ ጎጃም ዞን አማኑኤል ከተማ ወጣቶች መሆናቸውን የጠቆሙት እኒሁ አባት ከልጃቸው ጋር 5ቱ መለቀቃቸውን አክለው ገልጸዋል። አስቴር ምስጋናው የዚህን ጉዳይ ዝርዝር ትነግረናለች።
ከአስር ቀናት በፊት በኦሮሚያ ክልል ሰሜን ሸዋ ዞን አሊዶሮ በተባለ ቦታ በታጣቂዎች ታግተው ከነበሩ አሽከርካሪዎችና ረዳቶቻቸው መካከል ልጃቸው መለቀቁን በምስራቅ ጎጃም ዞን የአማኑኤል ከተማ ነዋሪ የሆኑና ስማቸውን እንዳንጠቅስ የጠየቁ አንድ አባት ተናገሩ። ከአዲስ አበባ ወደ ባህር ዳር በሚወስደው መንገድ 149 ኪሎ ሜትር ርቀት ላይ በሚገኘውና አሊዶሮ የተባለች ቦታ ላይ ከአስር ቀናት በፊት በታጣቂዎች መታገታቸው የተናገሩና በቤተሰቦቻቸው 30 ይሆናሉ ተብለው ከተገመቱ አሽከርካሪዎች መካከል አንዱ ልጃቸው መሆኑን የጠቀሱት እኚህ አባት የተጠየቀውን ብር የከፈሉ ታጋቾች መለቀቃቸውን ተናግረዋል።
16ቱ ያው 16,000,000 ተከፍሎ ወጡ። ዝም ብለው ተሰጡኝ። የሆነ መነሻና መልሻ ስልክ ቆጡኝ። የሆነ ወጣት ነው አውጣና አምጠዋለኝ። ያወጣው ለሰጠውት በዘንድ ልጅ ዘጀ ይህን ተመልሼ መጣ በቃ እነሱ ከምን ሲሰጡ ሰዋል እንዲህ ዘፈን በዚህ ሪፖርት አጠገው ሲደርሱ ደውሉ ያናግሩታል አለኝ። ደውል አናገረኝ። ኦሮሞኛ የሚተረጉም ልጅ ይዤርኩኝ ካስኛን አውጣዋለኝ። ያ በፖርትቤት ስታር ማለት ተገለጣው ገቢያው ይሄን እንደተመለሰ ሳይንስ አርግን በእንጀር ጋንጂ አርግን ይዤርኩኝ ለባጃጅ ወጣው። ከተራታ ደቂቃ በኋላ አገኘሁት ሰጠሁት አምጣለኝ። እሱ ሄደ እኔ ስቁጣ ነኝ እንጂ ወደ ከተማ ተመለስኩ። በቃ ይሄ ነው።
ከቀናት በፊት ልጃቸው መታገቱንና 1,000,000 ብር ቢከፍሉ እንደሚለቁላቸው በስልክ ያነጋገራቸው አካል መኖሩን ከአሜሪካ ድምጽ ጋር በነበራቸው ቆይታ የተናገሩት እኚህ አባት ስለ አጋቾቹ ማንነት ሲጠየቁ
ታቸውን ሆነ ሸኔ ብለው የሚጠሩ ሰዎች አስጥመው ወደ 40 ምናምን መኪና ረዳት ሹፌር እያደረጉ በሙሉ መኪና ሳይነቁ ሰዎችን ብቻ ይዘው ሄዱ። ቅዳሜ እንዳደረጉ እሁድ ደውለው ልጅህ እኛ ጋ ነው 1,000,000 አዘጋጅና ላክ አሉኝ። ልጁም ደውለልኝ አገናኘኝ በስልኩን ሰጡኝ። ከስልኩ ጋር ተነጋገርን። አሁን 1,000,000 ብያል አዘጋጅልኝ አለኝ። ረዳቱን 500,000 ብር የኔን 1,000,000 ብር ብለው ከዛ ብሩን እንዴት አዘጋጃለሁ ዛሬ እኔ መምህር ነኝ ጥሮታ መምህር ነኝ ከየት አገኛለሁ ስለው በቃ ስልኩ ተዘጋብኝ። ከዚያ በኋላ እኔ ማነጋገር ተውና የልጅ ባለንብረቱ ሰውዬ የእሱን ስልክ ብቻ ስጡን አሉ። የእሱን ብቻ እየደረገ አሁን ያ ሰውዬ አሁን ያለ ገብረ ጉራት ሂዶ ረዳቱን ደግሞ ጠፍቶበት ነበር። ረዳቱን 500,000 ብር የኔን 1,000,000 ብር
እኚህ ግለሰብ አክለው ለሳምንት ያህል ከዘመድ አዝማድና ከወዳጅ ያሰባሰቡትን 1,000,000 ብር ከፍለው ልጃቸውን ትላንት ማስለቀቃቸውን ተናግረዋል። ከዚሁ ከእገታው ጋር በተያያዘ ሰኔ 12 ቀን 2015 ዓ.ም በምስራቅ ጎጃም ዞን በማቻከል ወረዳ የአማኔል ወረዳ ነዋሪዎች ሰልፍ መውጣታቸውንና ሰልፉን ለመበተን ፖሊስ በወሰደው የኃይል እርምጃ የአንድ ሰው ሕይወት ማለፉን ስማቸው እንዲጠቀስ ያልፈለጉና በቦታው ነበርኩ ያሉ ግለሰብ ጠቅሰን መዘገባችን ይታወሳል። የኦሮሞ ነጻነት ሰራዊት ዓለም አቀፍ ቃል አቀባይ ኦዳ ተርቢ ግን ሰሞኑን ስለ ጉዳዩ ከአሜሪካ ድምጽ ተጠይቀው ታጣቂዎቻቸው እንዲህ አይነቱን ድርጊት እንደማይፈጽሙ ገልጸው በተጠቀሰው አካባቢ የተለያዩ ኃይሎች እየተንቀሳቀሱ እንደሚገኙ ተናግረዋል። በጉዳዩ ዙሪያ የተለያዩ የፖለቲካ ፓርቲዎች አስተያየታቸውን የሰጡ ሲሆን በኦሮሚያ ክልል እየተባባሰ ለመጣው የሰላማዊ ሰዎች ግድያና እገታ መንግስት እርምጃ እንዲወስድ ጥሪ አቅርበዋል። በሳምንቱ መጨረሻ የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ ባወጣው መግለጫ በኦሮሚያ ክልል በተለያዩ አካባቢዎች በሰላማዊ ሰዎች ላይ እየተፈጸመ ያለውን ግድያና እገታ መንግስት እንዲያስቆም ጠይቋል። ለጥቃቱም የኦሮሞ ነጻነት ሰራዊትን ተጠያቂ አድርጓል። ትላንት ከአሜሪካ ድምጽ ጋር ቃለ ምልልስ ያደረጉት የኦሮሞ ፌዴራሊስት ኮንግረስ ኦፌኮ ሊቀመንበር ዶክተር መራራ ጉዲና በኦሮሚያ ክልል በተለያዩ ቦታዎች ስለሚፈጸመው ግድያና እገታ አስተያየታቸውን ተጠይቀው በድርጊቱ ላይ የተለያዩ አካላት እንደሚሳተፉ ገልጸው ጉዳዩ በገለልተኛ አካል መጣራት አለበት ብለዋል። በጉዳዩ ላይ ከፌዴራል መንግስት ምላሽ ለማግኘት ያደረግነው ጥረት ለጊዜው አልተሳካም። ለአሜሪካ ድምጽ አስቴር ምስጋናው ባህር ዳር።
አስቴር ምስጋናውን አመሰግናለሁ። የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ስቱዲዮ በቀጥታ እየቀረበ ያለውን የማክሰኞ ምሽት ዝግጅታችን ነው። ቀደም ብለን ያሰማናችሁ የዕለቱን አብይ ርዕስ ዘገባ ነበረ። የትንታኔው መጽሔት ይቀጥላል። የተባበሩት መንግስታት የስደተኞች ጉዳይ ከፍተኛ ኮሚሽነር ዩኒሲያር ከአራት ቀናት በፊት ከኢትዮጵያ ወደ ኤርትራ በግዳጅ እንዲመለሱ ተደርገዋል ስለተባሉ ኤርትራውያን ያልተጣራ መረጃ እንደደረሰው አስታውቋል። ስደተኞች ያለፈቃዳቸው ወደ አገራቸው እንዳይመለሱ ከሚመለከታቸው አካላት ጋር በቅርበት እየሰራሁ ነው ያለው ተቋሙ እንዲህ አይነቱ አድራጎት ዓለም አቀፍ የስደተኞችን ሕግ ይጻረራልም ብሏል። በጉዳዩ ዙሪያ ለአሜሪካ ድምፅ አስተያየት የሰጡት ኤርትራውያን ስደተኞች በበኩላቸው ከአዲስ አበባ በግዳጅ ወደ ኤርትራ የተመለሱት ቤተሰቦቻቸው ለኤርትራ የጸጥታ ኃይሎች ተላልፈው እንደተሰጡ ሰምተናል ብለዋል። ገብረ ሚካኤል ገብረ መድን የዚህን ዘገባ ዝርዝር ይነግረናል።
የስደተኞች ጉዳይ ከፍተኛ ኮሚሽነር ዩኤንኤችሲአር ከኢትዮጵያ ወደ ኤርትራ በግዳጅ እንዲመለሱ ተደርጓል ስለተባሉት ኤርትራውያን አስተያየት እንዲሰጥ በአሜሪካ ድምፅ ለቀረበለት ጥያቄ በላከው ምላሽ ተቋሙ እንዲህ አይነት ያልተጣራ መረጃ እንደደረሰው አስታውቋል። ዩኤንኤችሲአር በኢሜይል ምላሹ የተወሰኑ ኤርትራውያን ስደተኞች በግዳጅ ወደ ሀገራቸው ተመልሰዋል ተብሎ ስለተሰራጨው ያልተጣራ መረጃ አውቃለሁ ብሏል። ማንኛውም ስደተኛ ሳይፈልግ ወደ ሀገሩ እንዳይመለስ ለማረጋጋት ከሚመለከታቸው የስደተኞች መሪዎችና ማህበረሰቦች ከኢትዮጵያ የስደተኞችና ከስደት ተመላሾች አገልግሎት እንዲሁም ከሌሎች መንግስታዊ አካላት ጋር በቅርበት እየሰራ እንደሆነም UNHCR አመልክቷል። እንዲህ አይነቱ ድርጊት ዓለም አቀፍ የስደተኞችን ህግ የሚጻረር መሆኑንም ጠቅሷል። ዛሬ ለአሜሪካ ድምጽ አስተያየት የሰጡ ማንነታቸው እንዳይጠቀስ የጠየቁን የኤርትራ ስደተኞች ደግሞ ቤተሰቦቻቸው ከአራት ቀናት በፊት ከአዲስ አበባ ወደ ኤርትራ በግዳጅ እንዲመለሱ መደረጋቸውን ገልጸው አሰብ ከደረሱ በኋላ ለኤርትራ የጸጥታ ኃይሎች መተላለፋቸውን ሰምተናል ብለዋል። በትናንትናው ዕለት አስተያየት የሰጠን አንድ ማንነቱ እንዳይጠቀስ የጠየቀ ኤርትራዊ ስደተኛ ከአዲስ አበባ ተይዘው በግዳጅ ወደ ኤርትራ እንዲመለሱ ከተደረጉት ውስጥ ታናሽ ወንድሙ እንደሚገኝባቸው ተናግሯል። ወንድሙ የተወሰደው ለአንድ ወር ከሁለት ሳምንት ታስረው ከቆየ በኋላ እንደሆነም ገልጿል።
ህጋዊ የመንቀሳቀሻ ወረቀት የላችሁም ብለው ነው ይዘው ያሰሯቸው። የወንድሜ የመንቀሳቀሻ ወረቀት አልታደሰም ነበር። በትግራይ በነበረው ጦርነት ምክንያት ከዛ ተፈናቅለን ከመጣን በኋላ ወረቀታችን አልታደሰም። ለምን ብትለኝ የስደተኞችና ከስደት ተመላሾች አገልግሎት ወረቀት አያድስልንም ነበር። ስለዚህ ምንም ማድረግ አልቻልንም። በዚህ ምክንያት ተይዞ ለአንድ ወር ከሁለት ሳምንት ያህል ታስሮ ቆይቷል።
በጉዳዩ ላይ ለአሜሪካ ድምጽ አስተያየቱን የሰጠን ሌላ ኤርትራዊ ስደተኛም ወደ ኤርትራ እንዲመለሱ ከተደረጉት ሰዎች መካከል ከልጆቻቸው ተነጥለው የተወሰዱ እናቶች እንደሚገኙባቸው ጠቅሶ እርምጃው በሌላውም ስደተኛ ዘንድ ስጋት መፍጠሩን ተናግሯል።
የኤርትራው ስደተኛ በጣም አብራድ ይደለ ሕጂ ማናቱ
የኤርትራ ስደተኛ በአሁኑ ጊዜ ጭንቀት ውስጥ ነው ያለው። ምክንያቱም ምናልባት አሁን የተጀመረው ኤርትራውያንን የማባረር ድርጊት በቀጣይ ወደ ሌሎቻችንም ይመጣል የሚል ስጋት አለብን። መንግስት ኤርትራውያንን ከአዲስ አበባ የማባረሩን ድርጊት ሊቀጥልበት ይችላል የሚል ፍርሃት ይዞናል። አሁን ለተባረሩት ሰዎች ምክንያቱ ምን እንደሆነ ግልጽ አለመሆኑ ደግሞ ስጋታችንን ጨምሮታል።
የኢትዮጵያ ሰብአዊ መብቶች ኮሚሽን ቅዳሜ ዕለት ባወጣው መግለጫ ኢትዮጵያ ውስጥ ይኖሩ የነበሩ 200 የሚሆኑ ኤርትራውያን በግዳጅ ወደ ሀገራቸው እንዲመለሱ መደረጋቸው እንዳሳሰበው አስታውቋል። ኮሚሽኑ አድራጎቱ በስደተኞችና ከለላ ጠያቂዎች ደህንነት ላይ ስጋትን የደቀነ እንደሆነም አመልክቷል። ችግሩ ከስደተኞች ምዝገባና የህጋዊ ሰነዶች እድሳት አለመኖር ጋር ተያይዞ የተፈጠረ ስለሆነ አገልግሎቱ ፈጥኖ እንዲጀመርም ጥሪ አቅርቧል። የኢትዮጵያ የስደተኞችና ከስደት ተመላሾች አገልግሎት እሁድ ዕለት ባወጣው መግለጫ የኢትዮጵያ ሰብአዊ መብቶች ኮሚሽን ያወጣውን መግለጫ ለስደተኞች ደህንነት እየተወሰደ ነው ያለውንና ዘርፈ ብዙ ሲል የጠራውን እርምጃ ከግምት ያስገባ አይደለም ብሎታል። ወደ ኤርትራ እንዲመለሱ የተደረጉት ሰዎች ስደተኞችም ጥገኝነት ጠያቂዎችም አይደሉም ያለው የስደተኞችና ከስደት ተመላሾች አገልግሎት ከነርሱ ጋር በስህተት ተወስደው የነበሩ አራት ስደተኞች ግን ወደ ኢትዮጵያ እንዲመለሱ መደረጋቸውን ገልጿል። ትናንት ለአሜሪካ ድምጽ አስተያየት የሰጡት የኢትዮጵያ ሰብአዊ መብቶች ኮሚሽን ምክትል ዋና ኮሚሽነር ራኬብ መሰለ በበኩላቸው ሰዎቹ ስደተኞች አሊያም ጥገኝነት ጠያቂዎች ባይሆኑም በግዳጅ መመለስ አልነበረባቸውም ብለዋል።
አራርስ የሚባለው የመንግስት ተቋም እነዚህ ስደተኞች አይደሉም ወይም ጥገኝነት ጠያቂዎች ሳይሆኑ ከህግ ውጪ አገር ውስጥ የገቡ ናቸው ነው የሚል መልስ ይሰጣል። በህገ ወጥ መንገድ አገር ውስጥ ገብተዋልም ከተባሉ ፍርድ ቤት ቀርበው በህግ አግባብ በህገወጥ መንገድ ነው የገቡት ከተባለ በዛ አግባብ መሰራት ነው የሚኖርበት ነው የኛ አቋም።
የኢትዮጵያ ሰብአዊ መብቶች ኮሚሽን ለስደተኞቹ በግዳጅ መመለስ ምክንያት ሊሆን ይችላል ያለውን የጥገኝነት ጠያቂዎች ምዝገባና የሰነድ ማደስ አገልግሎት መቋረጥን በሚመለከት የተጠየቀው UNHCR የአዳዲስ ኤርትራውያን ጥገኝነት ጠያቂዎች ምዝገባ ከቆመ 3 ዓመታት እንዳስቆጠረ ጠቅሷል። በጦርነቱ ምክንያት ከትግራይ መጠለያ ጣቢያዎች ተፈናቅለው ወደ አዲስ አበባ ለገቡ ስደተኞች ግን በኢትዮጵያ የስደተኞችና ከስደት ተመላሾች አገልግሎት የመታወቂያ ሰነድ እንደተሰጣቸው ገልጿል። ከትግራይ መጠለያ ጣቢያዎች ተፈናቅለው አዲስ አበባ ከገቡት 43000 ስደተኞች 22000ዎቹ ህጋዊ ሰነድ እንደተሰጣቸውና በዚህም የተለያዩ አገልግሎቶችን ያገኙ እንዳሉ በኢሜይል ምላሹ ጠቅሷል። ኢትዮጵያ በአሁኑ ሰዓት ከሱዳን የተፈናቀሉ 7600 የኤርትራ ስደተኞችን መቀበሏንም አመልክቷል። ለአሜሪካ ድምጽ ገብረ ሚካኤል ገብረ መድህን አዲስ አበባ።
ገብረ ሚካኤልን ለቀደመው ዘገባ አመሰግናለሁ። ቀጣዩ ዘገባም በአዲስ አበባ ያቆየናል። የፍትህ መጽሔት ማኔጂንግ ዳይሬክተር ተመስገን ደሳለኝ ዛሬ ከማለዳ ጀምሮ እስከ እኩለ ቀን ድረስ ታስሮ መፈታቱን ገለጸ። ማለዳ 12 ሰዓት ተኩል አካባቢ ሲቪል የለበሱ ፖሊሶች ከቤቱ መጥተው እንደወሰዱት የተናገረው ተመስገን ታስሮ የነበረበት ምክንያት ከዚህ ቀደም በከፍተኛ ፍርድ ቤት ውድቅ ከተደረጉ 3 ክሶች መካከል በሁለቱ ላይ እንዲከላከል በአቃቢ ሕግ በቀረበው ይግባኝ መሰረት ጠቅላይ ፍርድ ቤት መቅረብ ሲገባው በተደጋጋሚ በነበሩ ቀጠሮዎች ባለመገኘቱ ታስሮ እንዲቀርብ በመወሰኑ እንደሆነ ከፖሊስ እንደተነገረው አብራርቷል። ይሁን እንጂ ይግባኝ ስለመባሉ ይሁን ጥሪ መጥሪያ ስለመጻፉ ከዛሬ በፊት የሚያውቀው ነገር እንደሌለ ተናግሯል። በዚህ ጉዳይ ላይ ተመስገን ደሳለኝ ከኬኔዲ አባተ ጋር ያደረገው ቆይታ በመቀጠል ይቀርባል።
ጤና ይስጥልኝ ተመስገን፣ እንዴት ዋልክ? ዛሬ ጠዋት ታስረህ እንደተፈታህ ሰምተናል እና ምንድን ነው የተፈጠረው? እስቲ ስለነበረው ነገር ንገረን።
ጠዋት 13 ተኩል ላይ ያው በሬሲ ቋቋስ ከፍት ሲቪል የለበሱ ፌደራል ፖሊስ የደህንነት ሰራተኞች አሉ። ምንድን ነው ስላቸው፣ አይዛ ተቋሙ አለቆቻችን ሊያናግሩ ፈልገው ነው አሉ። እሺ ብዬ ሄድኩ። ባከበስም በኋላ ደግሞ ምንድን ነው ያሉት፣ ከዚህ ቀደም ለወራት ይግባኝ ተጠይቁበት ወደ 11 ጊዜ ቀጠሮ ሰጥቶ አልቀረብክም ነው። ስለዚህ ትላንትና በዋለው ችሎት ፍርድ ጠቅላይ ፍርድ ቤት ለሐምሌ 7 አስራችሁ አቅርቡ ስላለን ነው እና ዛሬ ሳየው ይግባኝ የጠየቁት እነሱ ጥቅምት 21 ነው። የመጀመሪያ ይግባኝ የተጠየቀው ጥቅምት 21 ነው። ለእኔም መጥሪያ የተላከው እዛው ባሉበት በት ተብሎ ነው። ቄንጦ ማረሚያ ቤት እዛው ቄንጦ እያሉ ነው የተፈታው። ትዳር 7 ነው እና አልሰጡኝም። እስከ ዳር 7 እዛ ነበር። ጥቅምት 21 መጥተው እዛ መስጠት ችሉ ነበር። ይግባኙ ምንድን ነው መሰለክ፣ መሀል ላይ ክርክሩ ተከላከላት ተከላከል ላይ ስንደርስ ፍርድ ቤቱ ተመስገን መከላከል ያለበት የሐሰት ወሬዎችን በማስተራጠት ነው እንጂ የመከላከያ ሚኒስትር አላባክንም፣ የመከላከያን ግዳጅ አላስተጓጎልንም ብሎ አንደኛና ሁለተኛ ክሶችን ዘጋው እና አቃቤ ሕግ ደግሞ እዛው እያለው ውድቅ መደረግ የለበትም በዚህ ነው መከላከል ያለበት ነው አቃቤ ሕግ። በዛ ሰዓት ለካ ይግባኝ ጠይቋል። በነገራችን ላይ በዛ ሰዓት እንዲሆን ይግባኝ መጠየቅ አይችሉም ነበር። ምክንያቱም ይግባኝ መጠየቅ የሚችሉት አጠቃላይ መዝገቡን ውሳኔ ካገኘ በኋላ ነው። የሚፈቀደው እንደዛ ነበር። ግን ዞሮ ዞሮ እነሱ ተፈቀደላችሁና ጠቅላይ ፍርድ ቤት ይግባኝ ይግባኙን ያስቀርባል አለ። ለእኔ መጥያ ትላክ አልሰጡም። አዳም ይባለን ያለሁትን ክሊንቶን ከዛ ተፈተው ተፈትቼም ወደ 7 ቀጠሮ አላገኙኝም አልሰጡኝም። የሚገርምህ 7ቱንም ቀጠሮዎች ላይ እዚህ ያው ይግባኝ ጠይቆ አቃቢ ጋር አለ ከፍተኛ ፍርድ ቤት የምከራከረው ከአቃቢ ጋር ነው። ህዳር 7 ዋስ ብወጣም ሙሉ በሙሉ ነጻ የተባልኩት መጋቢት 29 ነው። ከዛ ቤትም 7 ቀጠሮ ላይ ከአቃቢ ጋዛው ነበርን እኮ መስጠት ይችሉ ነበር አልሰጡኝም። ቢያንስ እስከ መጋቢት 29 ፍርድ ቤት መላለስ መጣ ስለጠፋ ስላጣ ነው በፖሊስ ታስሮ ለመጋቢ ለሐምሌ 7 ቲከብ ተብሎ ተለያ ፍርድ ቤት ሲወስን ትናንት ወሰነ። ዛሬ ለሊት እኮ ከቤት የሚያገኙ
እስካሁን ቤትህን እያወቁ ያለህበትን አድራሻ ቋሚ አድራሻ እንዳለ እየታወቀ ነው እስካሁን መጥሪያው ሳይደርስ የቆየው ማለት ነው።
ዋሬ ጠዋት እኮ የተያዝኩት ከቤቴ እኮ ነው ከመኖሪያ ቤቴ እዛ ዛሬ በሌሊት እነሱ ከሚያውቁት መኖሪያ ቤቴ በፖሊስ የተመዘገበው በፍርድ ቤት የተመዘገበው ሌላ ቦታ ሆኖ ተደብቄ ብታገኘኝ እሺ ተፍታክ መትላል እና ሁለተኛ ፍርድ ቤቱም ራሱ መጥሪያ ፈርሜ አልጠፋሁም በዋስ ወጥቼ አልጠፋሁም እና ከምን ተነስቶ ተይዞ ብሎ እንደወሰነ በጣም እኔ ገርሞኛል ደንግጫለሁ። ያው በኋላ በመሀል ኃላፊዎቹን ከአካባቢዎች ማ ተነጋገሩና ከቀኑ 6 ሰዓት ላይ በቃ ፈርሞ መጥሪያ ተቀብሎ በስክሪፕቶ ቀኑ ተጽፎ መጥሪያው ላይ ያው 5/7 እንዲቀርብ ይፈርምና ተለቀቃሉኝ። በቃ እዛው ፖሊስ ኮሚሽን ነው ፌደራል ፖሊስ ነው የታሰርኩት። የለቀቀኝም ፖሊስ እምነት ጥሎ ነው 5/7 ይቀርባል። እኔ እንኳን ፍርድ ቤት ፖሊስን ጠርቶን እንድደበቅም ልሸሽም አልችልም። በከፍተኛው ፍርድ ቤት ነጻ ተብያለሁ እና አቃቤ ሕግም ለምን መጥሪያውን መስጠት እንዳልፈለገና ወደዚህ አይነት ህገወጥ እርምጃ መግባት እንደፈለገ አላወቅኩም። ከዚህ ቀደም እኮ ፖሊስ ፌደራል ፖሊስ ቅዳሜ ቀጠርቶኝ አንድ ወር ምናምን ያርፏል ሰኞ ጠዋት መጥቼ እመጣለሁ ብለህ ፈርምና ይላሉ። ቅዳሜ ማታ ምሳ እዛ ፈርም የነጭ ወረቀት ላይ ስ ሰኞ ይርኩኝ ጠዋት ሰኞ ሴድ ምናሉን ፖሊስ የርኩ ፌደራል ፖሊስ ነው ለምን እንደፈለጉ እንኳን አያውቁም። አጣርተን ነግራል
ቤት ምን ያክል ፖሊስ ይሆናሉ የመጡት
ሲቪል የለበሱ 3 ፖሊሶች ናቸው። አለቆቻችን ለጥያቄ ፈልገው እኮ ነው እንደተለመዱ ባለፈው የመጡ ጊዜ በጣም ብዙ ነበሩ ማታ የመጡ ጊዜ።
ስለዚህ አሁን ሐምሌ 7 ነው የምትቀርበው?
ሐምሌ 7 ቀርባለሁ
ጠቅላይ ፍርድ ቤት።
ግን ታው ለይግባኝ አቃቢ ለጠይቀው ይግባኝ እኛ መስ እንድሰጥ እኔ መስ እንድሰጥ
እጅግ በጣም አመሰግናለሁ።
እኔም በጣም አመሰግናለሁ።
በዚህ ጉዳይ ላይ ከፌዴራል ፖሊስ ምላሽ ለማግኘት ያደረግነው ሙከራ የኮሚሽኑ ቃል አቀባይ ስልክ ባለመነሳቱ ሊሳካልን አልቻለም። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ።
ኬኔዲ አባተ ለቀደመው ዘገባ አመሰግናለሁ። የአሜሪካ ድምጽ የማክሰኞው ስርጭት ይቀጥላል። በመቀጠል ደግሞ ወደ ቻድ እናቀናለን። በምዕራብ ዳርፉር በመካሄድ ላይ ያለው ግጭትና ሁከት በሴቶች ላይ ጾታዊ ጥቃት እንዲባባስ አድርጓል ሲል የተባበሩት መንግስታት ድርጅት አስታውቋል። ወደ ጎረቤት ሀገር ቻድ ከሸሹት በርካቶች እንደሚሉት የህግና ስርዓት መፍረስ በሴቶች ላይ የሚደርሰውን ጥቃት እንዲጨምር አድርጓል። የቪኦኤ ዘጋቢ ሄንሪ ዊልኪንስ የጥቃቱ ሰለባዎችን አነጋግሮ የላከውን እንግዶ ወልዴ ያሰማናል።
ቪኦኤ ማንነቷ እንዳይታወቅ ስሟን የማይጠቅሰው ሴት በዳርፉር ግጭቱ ሲጀመር የትውልድ መንደሯን ጥላ ሸሽታለች። በአብዛኛው አረብ የሆኑት ጃንጃዊድ የተሰኙትና ጥቁር ሱዳናውያንን ኢላማ የሚያደርጉት ታጣቂዎች ከእህቷ ጋር ተደብቃ ከነበረችበት ቤት ገብተው ሁለቱንም እንደደፈሯቸው ትናገራለች። ሙና ማሊክ በዳርፉር የጾታ እኩልነት አቀንቃኝ ናቸው። በሱዳን በጎሳዎች መካከል ሌላ ግጭት እንዲፈጠር ጭምር መንስኤ የሆነውና በሁለት ጄኔራሎች መካከል የሚደረገው ግጭት ከጀመረ አንስቶ የተፈጸሙ መደፈሮችን በመሰነድ ላይ ናቸው።
በርካታ ሲቪሎች ተገድለዋል። ወንዶች፣ ሴቶች፣ ልጆችም ጭምር አንድ ላይ። የግልና የህዝብ ንብረቶች ተዘርፈዋል። ህንፃዎችንም አቃጥለዋል። በዚህ መሃልም አንዳንድ ሴቶችና ልጃገረዶች ተደፍረዋል።
ማሊክ እንደሚሉት እስካሁን 11 መደፈሮችን መዝግበዋል። ይህ ግን ገና ጅምሩ ይመስላል። በሱዳኑ ግጭት የጾታ ጥቃት በተለይም መደፈር እንደተፈጸመ መሰማቱ እጅግ እንዳሳሰበው የተባበሩት መንግስታት ድርጅት ይገልጻል። ግጭቱ ከጀመረ ወዲህ መርማሪዎችና ጋዜጠኞች ወደ ሱዳን ዘልቀው መግባት ባለመቻላቸው የወንጀሉን መጠን ለማወቅ አስቸጋሪ ሆኗል። የችግሩን መጠን ማወቁ እጅግ አስፈላጊ ነው። ምክንያቱም በተናጠል የተከሰተ መደፈር በተለምዶ ወንጀል ፍርድ ቤት የሚታይ ሲሆን፣ ሆን ተብሎ በዘመቻ መልክ የሚካሄድ መደፈር ግን እንደ ጦር ወንጀል ስለሚቆጠር በዓለም አቀፍ ፍርድ ቤት የሚታይ ነው። ይህም ማለት የየትኛውን ቡድን መሪዎች ቢሆኑ ሆን ተብሎ በተቀነባበረ ሁኔታ ለተፈጸመ መደፈር ተጠያቂ ይሆናሉ። ሆን ተብሎ በተቀነባበረ መንገድ መደፈር ተፈጽሞ እንደው በቪኦኤ የተጠየቁት በተመድ የሴቶች ጉዳይ ምክትል ኃላፊ ሳራ ደግለስ ይህን ይላሉ።
የተባበሩት መንግስታት ድርጅት በመደረግ ላይ ያለው ማጣራት ጥቃቱ በምን አይነት መንገድ እንደተካሄደ ሁኔታውን ለማወቅ ይረዳል። በካርቱምም ሆነ በዳርፉር እየተባባሰ እንደሆነ ማወቅ ተችሏል።
በሱዳን የጤና ባለሙያዎች መደፈር ስለመኖሩ ተናግረዋል። በጦርነቱ መሃል ተጠምደው የነበሩ ሴቶችም ስጋት እንደሚሰማቸው በማኅበራዊ ሚዲያ ሲገልጹ ተስተውለዋል። ለሰለባዎቹ የማኅበራዊ አገልግሎት አለመኖሩና መገለልን በመፍራት ሰለባዎቹ መደፈራቸውን ባለመናገራቸው ምክንያት በርካታ መደፈሮች ሪፖርት ሳይደረጉ ይቀራሉ። በቻድ የተመድ የሕዝብ ፕሮግራም ምክትል ተወካይ የሆኑት ኤሊስ ካካም በቅርቡ 10 የተደፈሩ ሴቶችን ከቻድ ጋር በሚያዋስነው ድንበር ላይ እንዳገኙ ይናገራሉ።
አዲስ ከደረሱት ውስጥ ሴቶቹ ነፍሰ ጡሮች ናቸው። በአማካይ ከ15 እስከ 17 ዕድሜ ላይ ናቸው። ከባለቤታቸው ጋር መሆናቸውን ለማወቅ ሞክሬ ነበር፣ ነገር ግን አንዳቸውም ባል እንዳላቸው አልነገሩኝም። ስለዚህ እነዚህ ሴት ልጆች ለጊዜው በእርግጠኝነት ለይተን ያላወቅነውን አንዳች አይነት ችግር ሰለባ ናቸው ማለት ነው። እዚህ ያሉ ሰዎች አስገድዶ መደፈር ደርሶባቸው ከሆነ ሰው እንዲያውቅ አይፈልጉም።
በቪኦኤ ቃለ መጠይቅ የተደረገላትና በመግቢያው ላይ የተጠቀሰችው ሰለባ እህቷ አሁን ነፍሰ ጡር እንደሆነች ተናግራለች።
ያዳመጣችሁ የምትገኙት በ22 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁን የማክሰኞ ምሽት ስርጭታችንን ነው። አሁን በስቱዲዮ ሰዓታችን መሰረት ኢትዮጵያ ላይ ከምሽቱ 3 ሰዓት ከ33 ደቂቃ ነው። እዚህ ዩናይትድ ስቴትስ ደግሞ ከቀኑ 8 ሰዓት ከ33 ላይ ሆኗል። የመጀመሪያው ምዕራፍ ስርጭታችን ተጠናቋል። ወደ ሁለተኛው ምዕራፍ ስንሻገር የመጀመሪያው ዝግጅታችን ትምህርት ነው። የዛሬው የማክሰኞ ምሽት የትምህርት ዘገባችን በጽንሰ አፈጣጠር ወቅት ከሚከሰተው የዘረመል ቁጥር መዛባት ጋር የተወለዱ ሕፃናትና አዳጊዎችን በመርዳት ላይ የሚገኘውን የዲቦራ ፋውንዴሽንን ምስረታና እንቅስቃሴ የሚያስቃኝ ነው። ኬኔዲ አባተ የፋውንዴሽኑን መስራችና ሌሎችንም አካላት አነጋግረው ተከታዩን ዘገባ ልኮልናል።
ሊሊያና ኢዝ አን ኢትዮጵያን ኢታሊያን አክትረስ ሚውዚሽያን
ዲቦራ ፋውንዴሽን ከዘረመል ተሸካሚ ቁጥር መዛባት ወይም በሳይንሳዊ ስሙ ዳውን ሲንድሮም ጋር የተወለዱ ህፃናትንና አዳጊዎችን በተለያየ መልኩ ለመርዳት ከአራት ዓመታት በፊት የተቋቋመ ፋውንዴሽን ነው። የፋውንዴሽኑ መስራች በህዝብ ተወካዮች ምክር ቤት በዋና አፈ ጉባኤነትና በኦሮሚያ ክልል በፕሬዝዳንትነት እንዲሁም በተለያዩ ከፍተኛ የመንግስት ኃላፊነቶች ካገለገሉ በኋላ ዛሬ በጡረታ ላይ የሚገኙት አቶ አባዱላ ገመዳ ናቸው። አባዱላ ፋውንዴሽኑን ያቋቋሙት ከዳውን ሲንድሮም ጋር በተወለደች ልጃቸው ዲቦራ ምክንያት ነው። ፋውንዴሽኑ የዘረመል ተሸካሚ ቁጥር መዛባት ወይም ዳውን ሲንድሮም ችግር ላለባቸው ህፃናትና ታዳጊዎች ትምህርትና ስልጠናን ጨምሮ ልዩ ልዩ አገልግሎቶችን በመስጠት ላይ ይገኛል። በፋውንዴሽኑ ልጆቻቸውን በማስተማር ላይ የሚገኙ ወላጆች የተቋሙ አገልግሎትና ቀጣይ ዝግጅት የህሊና ረፍት እንደሰጣቸው ተናግረዋል።
ፍራወይኒ ገብረመድን ይባላለሁ። ልጄ ፍቅር አሸናፊ ትባላለች። የዚሁ ተማሪ ናት። ልጄ ያው ኖርማል ትምህርት ቤት ትማር ነበር፣ ግን ያን ያህል ለውጥ አልነበራት። እዚህ ከገባች ግን አሁን በጥሩ ሁኔታ ላይ ነው ያለች። የመናገር ራስን ችሎ የመዋል ብዙ ለውጦች ማሳየት ችላለች። እዚህ ለእሷ በጣም ጥሩ ነገር ነው። ምክንያቱም በማወቅም ባለማወቅም ሊደረግባት ከሚችለው ነገር ነጻ ነች፣ ነጻነት አላት። የማውራት እንትኗም ተሻሽሏል።
ትምህርት እንዴት ነው?
ጥሩ ነው።
ጓደኞችሽ ሳ
አሉ?
ውስጥ ናቸው?
አዎ።
አንድ ላይ ነው የምትማሩት?
አዎ።
ጎበዝ። አጫጭብ ይለራስሽ።
በአሁኑ ወቅት ፋውንዴሽኑ በአዲስ አበባ ከተማ በሚገኘው ዋና መስሪያ ቤቱ እንዲሁም ዘንድሮ ስራ በጀመረው በኦሮሚያ ክልል ሸገር ከተማ አስተዳደር ለገጣፎ አካባቢ ባለው በዲቦራ መንደር ከምክር አገልግሎት ጀምሮ እስከ ትምህርትና ስልጠና ድረስ ልዩ ልዩ አገልግሎቶችን ይሰጣል።
እነዚህን ህጻናትና ቤተሰብ ማግኘት፣ መደገፍ፣ የቴራፒ ሰርቪስ መስጠት፣ ቤተሰብ ማማከር፣ ከህክምና ማዕከላት ጋር መመካከርና መግባባት መፍጠር፣ የአይን ምርመራ፣ የጆሮ፣ የልብ ምርመራ እና የተመሳሰሉት ድጋፍ ሊያገኙ የሚያስችላቸው ምርመራዎች ለማድረግ ሲሞከር ቆይቷል። እነዚህ ከ10 ዓመት እስከ 16 ዓመት ያሉ አልፎ አልፎም 17ም 18ም አሉ። እዚህ የሚሰጠው ትምህርት የህይወት ክህሎት ነው፣ ራሳቸውን እንዲችሉ። ከዚህ በተጨማሪ መጻፍን ይማራሉ፣ መሳልን ይማራሉ። ከዚህ እዚህ አሁን ያሌሉ የካ ክፍለ ከተማ ላይ ያሉ አሉ። ከ18 ዓመት በላይ ሆኑት እንደማሰልጥናል ስራ እንዲይዙ አድርገናል። ሱቅ ከፍተንላቸዋል። ደሞዝተኛ ናቸው። በሰዓት ይገባሉ፣ በሰዓት ይወጣሉ፣ ስራቸውን ይሰራሉ። በጣም ታማኝ ናቸው። ይሄን አይቶ ሌላውም ሊረዳቸው ይገባል የሚለውን ለማስተማሪያ ሊወሰድ ነው እርምጃ ነው።
እህትማማቾቹ ሲትራና ራህማ ፈቱ በዲቦራ ፋውንዴሽን የህይወት ክህሎት ስልጠናና ትምህርት በመከታተል ላይ ከሚገኙ የዘረመል ተሸካሚ ቁጥር መዛባት ወይንም ዳውን ሲንድሮም ጋራ ከተወለዱ ልጆች መካከል ናቸው። ለልጆቻቸው ትምህርት ቤት በማፈላለግ ሲቸገሩ መቆየታቸውን የሚገልጹት የሲትራና ራህማ እናት ወይዘሮ ከድጃ አህመድ ሁለቱን ልጆቻቸውን ወደ ዲቦራ ፋውንዴሽን ካመጧቸው በኋላ ግን እፎይታ እንዳገኙና በልጆቻቸው ላይም ለውጥ እንደተመለከቱ ተናግረዋል።
ሲትራ 2002 ነው የተወለደችው። ያቺኛዋ ደግሞ 2004 ነው የተወለደችው፣ ራህማ ማለት ነው። እና ከዚህ ቀደም የግል ትምህርት ቤት ይሄ ዝም ብሎ አካቷል አይደል? አካቷ አስገብቻቸው ነበር። በተለይ ትልቋ እሷ በጣም ከልጅነቷ ጀምሮ በቃ ኬጂ ቢያንስ 6 አመት 7 አመት ይሆናል ብቻ። ከዛ ደግሞ እቺኛዋንም ያው እንደዛው ስትሆን እቺ ደግሞ አልቀበልም ብለውኝ በጣም ለረጅም ጊዜ ቤት ነበረች። እሷን ለማስገባት እኔ ያረጋግጥኩት ትምህርት ቤት የለም ሲሄድ በቃ የለም ሞላ ምናምን ነው የሚሉህ። እና እዚህ ካስገባኋቸው ፎይ ነው በጣም ልጆቼ በጣም ለውጥ አላቸው። አሁን ራሳቸው ችለው ልብስ ይለብሳሉ፣ ራሳቸው ይመገባሉ፣ ሽንት ቤት ራሳቸው ይጠቀማሉ፣ አልጋ ማንጠፍ፣ እቃ ማጠብ፣ ቤት ማጽዳት፣ በቃ ራሳቸው እየቻሉ ነው ቀስ በቀስ። አሁንና በፊት የነበረው ህይወቴ አንድ አይደለም። እንደዚህ ለብሶ መች መውጣት አለ።
ኤቢሲዲ ትችያለሽ? እስቲ በይ
ኤቢሲዲ።
ትግስት ገዛኸኝ በዲቦራ ፋውንዴሽን ከሚሰሩ መምህራንና የስነ ልቡና ባለሙያዎች መካከል አንዷ ናት።
ጥቅምት አካባቢ ነው ስራ የጀመርነው።
በሂደት ያላቸው ላይ በጣም የሚያስገርም ነው። ግንኙነታችንም እንደ መምህርና እንደ ተማሪ ሳይሆን እንደ ቤተሰብ፣ እንደ ጓደኛ፣ እንደ እህት ወንድም ነው እና ወደ ስራዬ ስመጣም ወደ ቤቴም ስመለስ ደስ ብሎኝ ነው የምሄደውም እመጣውም እና ጥሩ ጊዜ ነው የምናሳልፈው።
ፋውንዴሽኑ ከመመስረቱ በፊት ከዳውን ሲንድሮም ጋር ስለሚወለዱ ህጻናት መጠን ጥናት መደረጉን የገለጹት የፋውንዴሽኑ ስራ አስኪያጅ ቤኪ አባዱላ ይህም የሚሰጡት አገልግሎት ምን ያህል አስፈላጊ እንደሆነ ግንዛቤ እንደሰጣቸው አስረድተዋል።
እንደ ጥናት አካሄደን ነበረ በስታፍ ደረጃው አዲስ አበባ ላይ ያሉ 19 ሆስፒታል ውስጥ እነዚህ ከ19 ሆስፒታል ውስጥ አሁን ከ10000 ልጅ ቢወለድ ከ10000 5.18 ዳውን ሲንድሮም ናቸው የሚወለዱት ማለት ነው። በእነዚህ በ19 ሆስፒታል ውስጥ ከ2018 እስከ 2020 ባለው ጊዜ ዳታ ኮሌክት የተደረገው ማለት ነው። አብዛኛው በአቨሬጅ 14 አመት ከሞላቸው በኋላ ነው ዳውን ሲንድሮም ሆናቸው ነው የሚታወቀውና አስፈላጊውን ይሄ early intervention የሚባል early treatment ማግኘት ያለባቸውን ትሪትመንት አያገኙም እና በዛ መሀል ቶሎ መደረስ ያለበት የጤና እክል ሳይደረስበት ችግር ይፈጥራል ማለት ነው። ይህንን ዳታ ሚያ የተጠቀምንበት እነዚህ ልጆች ሆስፒታል ላይ ቶሎ ለቤተሰብ ቢነገር ዳውን ሲንድሮም መሆናቸውን ጥሩ ነው በሚል ኮንክሉድ አድርገናል። በእኛ እዚሁ ፋውንዴሽኑ ላይ ሆስፒታል ፔዲያትሪክ ሴንተር እየገነባን ነው። የዛኔ ቤተሰብም ቶሎ መመርመር ይችላል።
ፋውንዴሽኑ በቀጣዩ የ2016 ዓመተ ምህረት የትምህርት ዘመን ከመዋለ ህጻናት እስከ አራተኛ ክፍል ድረስ ትምህርት መስጠት እንደሚጀምርም ወይዘሮ ቤኪ ተናግረዋል።
መደበኛ አሁን የሚጀምረው መስከረም ላይ ነው። ኢንክሉሲቭ ነው የሚሆነው ከኬጂ እስከ አራተኛ ክፍልና እነዚህ ትምህርት ላለፋቸው ደግሞ ቮኬሽናልና ላይፍ ስኪል የሚባል አሁን አንድ ክላስ ቢኖር 15 ኖርማሊ ዴቨሎፕ ያደረጉ ልጆችና 5 ዳውን ሲንድሮም ያለባቸው ልጆች እንደዛ አይነት ቅልቅል አድርገን እየተማሩ እንዲቀጥሉ ነው ማስበው።
በፋውንዴሽኑ ትምህርትና የህክምና አገልግሎትን ጨምሮ ዳውን ሲንድሮም ላለባቸው ህጻናትና አዋቂዎች የሚሰጠውን አገልግሎትና ተደራሽነቱን ለማስፋት የሚረዱ ግንባታዎች በሰፊው እየተከናወኑ ይገኛሉ። እስካሁን ያለው የፋውንዴሽኑ ስራ በአገር ውስጥ አቅም እየተካሄደ እንደሚገኝ የገለጹት የተቋሙ መስራች አቶ አባዱላ ስለቀጣይ እቅዳቸው ማብራርተዋል።
እነዚህ ህንጻዎች ለምሳሌ ይህን ብትወስዱት ፈርስት ሌዲ ቀዳማዊት እመቤት ጽህፈት ቤት ከዚህ መልስ ያለውን ሀይ ስኩል የገነቡል እነሱ ናቸው። ይሄ ላብራቶሪ ደግሞ ሌላ አካል ነው። ጤና ማዕከሉን ብዙ ግለሰቦች ናቸው የሚችሉትን እያዋጡ እዚህ ድረስ ያደረሱልን ኢትዮጵያውያኖች። ያ ደግሞ የኦሮሚያ ኮንስትራክሽን ኮርፖሬሽን ነው ኦሲሲ። አሁን ነው ወደ ውጭ ፈንድ መውጣት ጥረት እያደረግን ያለ ነው፣ እየሞከርን ነው፣ እናገኛለን ብለን እናምናለን።
የማህበረሰቡ አመለካከት መቀየር እንዳለበት የመከሩት አቶ አባዱላ ተገቢውን ትምህርት እንዲሁም ድጋፍና ክትትል ካገኙ የዘረመል ተሸካሚ ቁጥር መዛባት ወይም ዳውን ሲንድሮም ያለባቸው ሰዎች ማንኛውም ሰው የሚያከናውነውን ተግባር መስራት እንደሚችሉ ገልጸዋል። ወላጆችም ልጆቻቸውን መደበቅ እንደሌለባቸው አመልክተዋል።
በጣም የሚገርመው 10-15 ዓመት ቤት ውስጥ አስቀምጧቸው ከሳንቀንቋቸው ከወገባቸው በታች ሽባ የሆኑትን አግኝተናል። ዊልቸር ምናምን እየገዛንላቸው አሁን ከቤት እንዲወጡ እያደረግናቸው ያሉ አሉ። ቤተሰብ መደበቅ የለበትም። ሁለተኛ ቤት ውስጥ ከመደበቅ ማስተማሪያና ማያ እንኳን ቢያጣ ሜዳ ላይ ቢለቃቸው ሰዎች ይሆናሉ። እነዚህ ልጆች ከተከታተልናቸው ልክ ዓለም ላይ እንደሚታዩ ሳይንቲስት የማይሆኑበት ምክንያት የለም። ጥሩ አርቲስቶች መሆን ይችላሉ። ጥሩ ዋናተኞች ሊሆኑ ይችላሉ። ጥሩ አትሌቶች ሊሆኑ ይችላሉ። ስለዚህ ማንም ቤተሰብ መርጦ ያላመጣውን እግዚአብሔር የሰጠውን መደበቅ የለበትም፣ ማውጣት አለበት። ማህበረሰቡ የገሌ ልጅ እያለ ጣት መቀሰር የለበትም።
በኢትዮጵያ እንደ ዲቦራ ፋውንዴሽን ያሉ ከዘረመል ተሸካሚ ቁጥር መዛባት ወይም ዳውን ሲንድሮም ጋር የተወለዱ ህጻናትን ታሳቢ በማድረግ የተመሰረቱ ተቋማት በበቂ ቁጥር ካለመኖራቸው ጋር ተያይዞ የችግሩ ተጠቂዎች በርካታ ፈተናዎችን ይጋፈጣሉ። በመሆኑም የዲቦራ ፋውንዴሽን መመስረት በዘርፉ ያለውን የግንዛቤ ችግር ከመቅረፍ አንስቶ ለብዙዎች ብካይ እፎይታን እንደሚሰጥ ይታመናል። በአሁኑ ወቅት በፋውንዴሽኑ በመማር ላይ የሚገኙ ህጻናትና አዳጊዎች ከትምህርት ባሻገር የተለያዩ ድጋፎችም እንደሚደረጉላቸው ለመረዳት ችለናል። ሆኖም ፋውንዴሽኑ የትራንስፖርት አገልግሎትን ጨምሮ የተለያዩ ጥረቶች ያሉበት ሲሆን እነዚህ ንጥረቶች አሟልቶ አገልግሎቶቹን በማስፋፋት ለብዙዎች ተደራሽ ለመሆን በሚያደርጋቸው ጥረቶች የበጎ አድራጊዎችን ድጋፍ ይሻል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
ኬኔዲን አመሰግናለሁ። በመቀጠል ደግሞ የምንሻገረው ወደ ንግድና ኢኮኖሚ መሰናዷችን ነው። የዛሬው ንግድና ኢኮኖሚ የፓሪሱን የመሪዎች ጉባኤ ይቃኛል። የአፍሪካ ሀገራት ከዚህ ቀደም ታይቶ የማይታወቅ የፋይናንስ ችግር ገጥሟቸዋል። ይህም ከልማት ይልቅ ዕዳን በመቆጣጠር ላይ እንዲያተኩሩ እያስገደዳቸው ነው ሲሉ የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ ባለፈው ሐሙስ በአውሮፓውያን አቆጣጠር ሰኔ 2 በፓሪስ በተካሄደው የመሪዎች ጉባኤ ላይ ተናግረዋል። የደቡብ አፍሪካ ፕሬዚደንት ራማፎሳ በኮቪድ-19 ወረርሽኝ ወቅት የአፍሪካ ሀገራት ክትባቶችን በመግጠማቸው ላይ ያሳደሩትን ከፍተኛ ቅሬታ በማስታወስ የአፍሪካ ሀገራት የሚያጋጥሟቸውን ፈተናዎች አግልተዋል። መሪዎቹ አፍሪካ በራስ የመምራትና በዓለም አቀፍ ደረጃ በእኩልነት የመታየት አስፈላጊነት እንዳለበት አስፈላጊነትንም አንስተዋል። የሮይተርስን ዘገባዎች በመጭመቅ ደረጀ ደስታ እንደሚከተለው ያቀርብልናል።
ሰኔ 22 ፓሪስ በተካሄደው የመሪዎች ጉባኤ ላይ ኢትዮጵያና ደቡብ አፍሪካን ጨምሮ የአፍሪካ አገራት በከፋ የገንዘብ ችግር ውስጥ እየገቡ መሆኑን ተናግረዋል። የኢትዮጵያው ጠቅላይ ሚኒስትር ይህን ሲገልጹ
Despite an elevated financial need African countries are
ከነበረው ከፍ ያለ የፋይናንስ ፍላጎት ቢኖርም የአፍሪካ ሀገራት ከዚህ ቀደም ታይቶ የማይታወቅ የገንዘብ ጥረት ያጋጠማቸው ነው። ይህም አሁን ያለውን ተጋላጭነት ይበልጥ አባብሷል።
ጠቅላይ ሚኒስትሩ በማያያዝም የአፍሪካ መንግስታት ከልማት ይልቅ ዕዳን በመቆጣጠር ላይ ማተኮራቸውን ይህም ያስከተለባቸውን ችግሮች ተናግረዋል።
Private and public debt
ዛሬ በአብዛኛው ዝቅተኛ ገቢ ባላቸው ሀገራት የግልና የመንግስት ብድር ከፍተኛ ደረጃ ላይ ደርሷል። የመንግስት ራስ ምታት ስለ ልማት ማሰብ ሳይሆን ብድርን እንዴት መምራት እንደምንችል ማሰብ ነው። ጥረታችን ሁሉ ልማት ላይ ከማተኮር ይልቅ ዕዳን መቆጣጠር ነው። እነዚህን ሁሉ ቀውሶች ማስተናገድ በራሱ በቂ ችግር እንዳልነበረ ሁሉ በዚያ ላይ ደግሞ አስከፊ የአየር ንብረት ተጽዕኖ እያጋጠመን ነው።
በዚህ ጉባኤ ከአፍሪካ፣ ከቻይናና ከብራዚል የመጡትን ጨምሮ 40 የሚጠጉ መሪዎች ከበርካታ ዓለም አቀፍ ድርጅቶች ጋር ተሳትፈዋል። ዓላማው ዝቅተኛ ገቢ ላላቸው አገራት የቀውስ የገንዘብ ድጋፍ ማሳደግ፣ ከጦርነቱ በኋላ የፋይናንስ ስርዓቶችን ማሻሻልና የአየር ንብረት ለውጥን ለመዋጋት የሚያስችሉ የገንዘብ ድጋፎችን ማቅረብ ነው። ይሁን እንጂ አዳጊ አገራት የአየር ንብረት ለውጥን መቋቋም እንዲያስችላቸው የበለጸጉ አገራት ቃል ገብተው ሳይተገብሩ የቆዩትን 100 ቢሊዮን የአሜሪካ ዶላር ተነስተዋል። ፕሬዚደንት ራማፎሳ የኮንጎ ዲሞክራቲክ ሪፐብሊክ የፕሬዝደንት ሳሶ ንጉሶን ንግግር አስታውሰዋል።
ፕሬዝደንት ሳሶ ንጉሶ ትናንት በራት ግብዣው ላይ እንደተናገሩት በዓመት 100 ቢሊዮን ዶላር እንደሚሰጥ ቃል ተገብቶ ነበር እና ይህን አይቼ አላውቅም። 100 ቢሊዮን ዶላር እስካሁን እንዳልቀረበም ብዙዎቻችን እንመሰክራለን።
ፕሬዚደንቱ በኮንጎ ዲሞክራቲክ ሪፐብሊክ ይገነባል የተባለውን የኤሌክትሪክ ኃይል ማመንጫ ግድብ በምሳሌነት አንስተዋል።
Generating electricity and building power stations on the Inga
በኢንጌ ግድብ ላይ የኤሌክትሪክ ኃይል ማመንጨትና የኃይል ማመንጫ ጣቢያዎችን መገንባት ከሁሉም በላይ እጅግ አስፈላጊ ነው። ይህም አስቸኳይና አሁን መፍትሄ ያስፈልገዋል ብዬ አምናለሁ። ያንን ተግባራዊ እናድርገው። ከዛ በኋላ እርሶ በገቡ ቃል መሰረት የሚፈጽሙ መሆኑን እናረጋግጣለን።
በኮቪድ ወቅት የአፍሪካ ህብረት ሊቀመንበር በመሆን ቁልፍ ሚና ተጫውቻለሁ የሚሉት የደቡብ አፍሪካው ፕሬዝዳንት ሲሪል ራማፎሳ ክትባቶቹን በሙሉ ሰብስበው ለራሳቸው ይዘው ነበር ያሏቸውን የበለጸጉ አገሮች ነቅፈዋል። የክትባቱን አቅርቦት በተመለከተ ለማኞች እንደሆንን ተሰምቶን ነበር ሲሉም የአፍሪካ መሪዎች ቅሬታ እንደተሰማቸው ተናግረዋል። በዓለም በተለይም ለአፍሪካ ትልቅ ኢኮኖሚ ቀውስ አስተዋጽኦ ማድረጉን የገለጹት ራማፎሳ ዩክሬን ተጉዘው ስለነበሩት የአፍሪካ መሪዎች ቅሬታ በመጥቀስ አፍሪካውያን በእኩልነት ልንታይ ይገባናል ብለዋል።
We were all at one that even as we were going to address an issue
ሁላችንም በአፍሪካ አገር ላይ አሉታዊ ተጽዕኖ ያሳደረውን የምግብ ዋጋ መናርን ያስከተለውን የማዳበሪያ ዋጋ ጭማሪ ያመጣውን የጦርነት ጉዳይ ልንወያይ ስንል እንኳ አንድ ላይ ነበር። እዚያ የምንሄደው እንደ ለማኝ ሆነን እንዳልነበር ግልጽ ነበር። ከዩክሬንም ሆነ ከሩሲያ ከሁለቱም ውለታ አንጠይቅም። እዚያ የሄድነው እህሉና ማዳበሪያው ወደ ዓለም ገበያ እንዲገባ የጥቁር ባህር መተላለፊያን ክፈቱልን ልንል ነበር። ስለዚህ እንደ ሀገር በጣም የተቸገርንና ትልቅ እርዳታ እንደሚያስፈልገን ሆነን እንኳ የልመና ተልእኮ ላይ አልነበርንም። ይህ አፍሪካ መቼም ቢሆን መታየት ያለባት ለጋስነት እንደሚያስፈልጋት ሀገር አለመሆኑን ያሳያል። እኛ የምንፈልገው በእኩል አይን እንድንታይ ነው።
በጉባኤው ላይ የተወጠኑ አጀንዳዎች ቀዳሚ ትኩረት ዝቅተኛ ገቢ ያላቸው በተለይም በአፍሪካ ያሉ አገራት እዳቸውን እንዲቆጣጠሩና እንዲቀንሱ በልማትና በአየር ንብረት ለውጥ ላይ እንዲያተኩሩ ማድረግ ነው። ቢሆንም ተጨማሪ የገንዘብ ድጋፍ የሚጠይቁ የአፍሪካ አገሮች ግን ከዚህ በፊት የተገቡ የተስፋ ቃሎችም እንዲፈጸሙ የሚጠይቁ መሆናቸው ተመልክቷል።
ደረጀ ደስታን አመሰግናለሁ። ወደ ቀጣዩ ዝግጅታችን ስንሻገር ዓለም ጃዝ በቅርቡ አዲስ አበባ በሚገኘው የጣሊያን ባህል ማዕከልና ፈንድቀ ኢትዮጵያ ባህል ማዕከል ውስጥ ባካሄደው የሙዚቃ ዝግጅት ትውልደ ኢትዮጵያዊት ጣሊያናዊቷ አርቲስት ሊሊያና መሌ የጣሊያን ጃዝ ሙዚቃዎችን አቅርባለች። ስለ ሊሊያና የጃዝና ሌሎች ስራዎች ለማወቅ ስምኝሽ የቆየ ከሰሞኑ አግኝታታለች። ቆይታቸውን በመቀጠል እንመለከታለን።
Liliana is an Ethiopian Italian actress musician.
Liliana Mele tulde Ethiopiawi Italianawit ታዋናይ ሙዚቀኛ ሞዴል በአጠቃላይ የበርካታ ሙያ ባለቤት ነሽና በየትኛው እንደማስተዋውቅሽ አላቅም። ስለዚህ እስኪ አንቺ ራስሽ ይገልጸኛል በሚትዩ መንገድ ራስሽን አስተዋውቂልን። ሊሊያና ማን ናት?
I am an Italian Ethiopian mainly actress.
እኔ ጣሊያናዊ ኢትዮጵያዊት ነኝ። በዋናነት የሚገልጸኝ ታዋናይት የሚለው ነው። ተወልጄ ያደኩት ኢትዮጵያ ውስጥ ጎንደር ከተማ ነው። አባቴ ጣሊያናዊ ነው። በአባቴ ስራ ምክንያት ወደ ሱዳን ሄደን ስለዚህ እስከ 5 አመቴ ድረስ ሱዳን ላይ ኖርኩት። ያፍ መፍቻ ቋንቋዬም አረበኛ ነው። ከ5 አመቴ በኋላ ከቤተሰቤ ጋር ወደ ጣሊያን ሀገር ሄደን በ14 አመቴ ወላጆቼ እንደገና ወደ ኢትዮጵያ እስኪመለሱ ድረስ አብዛኛውን የልጅነት ጊዜዬን ያሳለፍኩት በጣሊያን ነው።
You recently performed at a jazz event at Italian Cultural Center.
በቅርቡ በኢትዮጵያ የጣሊያን ባህል ማዕከል ውስጥ የጃዝ ሙዚቃ ኮንሰርት አሳይተሽ ነበር። ባህል ማዕከሉ እንግዲህ በ14 አመትሽ ወደ ኢትዮጵያ ስትሄጂ ስለ ጥበብ የተማርሽበት ቦታ ነውና ከአመታት በኋላ ተመለሰሽ ለመጀመሪያ ጊዜ ኢትዮጵያዊም ጣሊያናዊም ታዳሚዎች በተገኙበት ሙዚቃ ስታቀርቢ የነበረው ስሜት ምን ይመስላል?
Was something magic because not only was my first
እጅግ ልዩ የሆነ ምትሃታዊ ስሜት ነበረው። ምክንያቱም የመጀመሪያ የሙዚቃ ዝግጅቴ ብቻ ሳይሆን ታዳጊ ያለሁ ከነበረኝ ጊዜ በኋላ ወደ ኢትዮጵያ ስመለስ የመጀመሪያ ነው። ስራዬን እየሰራው ጎን ለጎን እንደገና ተመልሼ በአስራዎቹ እድሜ የነበረኝን የልጅነት ትውስታ እንዳገኘሁ ነው የቆጠርኩት። ስለዚህ ልዩ ስሜት ነበር። የመጀመሪያው ዝግጅቴ ለጣሊያን ኤምባሲ ታዳሚው ሲሆን ሁለተኛው ደግሞ በፈንድቃ የጥበብ ማዕከል ነበር። በእንደዛ አይነት ባህላዊ ስፍራ መገኘቴ ለኔ ክብር ነው። ጣሊያናዊና ኢትዮጵያዊ ታዳሚዎች በጋራ በታደሙበት ስፍራ ዝግጅቴን ሳቀርብ የተሰማኝን መግለጽ ይከብደኛል። ሙሉ የመሆን ስሜት ነው የተሰማኝ።
So especially Fendeka, I mean it's a culture, Ethiopian cultural.
እንግዲህ ፈንድቃ በተለየ ኢትዮጵያ ባህል ማዕከል እንደመሆኑ ከኢትዮጵያውያን ታዳሚዎች ያገኘሽው ምላሽ ምን አይነት ነበር?
Well, the reaction from the audience was I was surprised honestly because
እውነት ለመናገር የታዳሚው ምላሽ በጣም ነው ያስገረመኝ። ምክንያቱም በፈንድቃ ዝግጅቴን ለማቅረብ ስሰናዳ ምን አይነት ተመልካች እንደሚኖር ምን ሊሰማቸው እንደሚችል አላውቅም ነበር። ነገር ግን ቤቱ ሞልቶ ነበር። ከጠበቅኩት በላይ ብዙ ሰው ነበር። በዚያ ላይ በጣም ትልቅ ፍቅር እንዳገኘሁ ተሰማኝ። እንደ አቅራቢ ታዳሚ ሳይሆን ልክ ትልቅ ቤት ሰማሃል የተገኘሁ ነበር ይመስለኝ።
ሊሊያና ሙዚቃዎችሽ ሁሉም ጣሊያንኛ ናቸው?
Yes, I was playing Italian jazz. And the nice thing, you know, the project was named it's Alem Jazz.
እኔ የጣሊያን ጃዝ ሙዚቃ ነው የምጫወተው። ግን የሙዚቃ ፕሮግራሙ የተዘጋጀው በአለም ጃዝ ነው። እኔ በልጅነቴ እናቴ ያወጣችልኝ ስም አለም ነው ስለነበር አለም ያለውን ትርጉም አውቃለሁ። ሙዚቃዎቼ የሆነ የአሜሪካ ጃዝ፣ የጣሊያን ጃዝ እና የሙላቱ አስታጥቄ አይነት የኢትዮ ጃዝ አይነት ስሜት ያላቸውና የተለያየ የአለም ክፍልን የሚነኩ ናቸው ብዬ አስባለሁ። ስለዚህ አለምን የሚወክል ስራ ነው።
ሊሊያና አስኪ ወደ ኋላ ለመልስሽና ደግሞ በ14 አመትሽ ወደ ኢትዮጵያ ተመለሰሽ ለ3 አመት በጣሊያን ባህል ማዕከል ውስጥ ከቆየሽ በኋላ ነው ወደ ጣሊያን የተመለሽ። አሁን የምትኖሪው ምዛው ነው። እስኪ አስተዳደግሽ እንዴት ወደ ሙዚቃና ወደ ትወናው ሙያ ሊመራሽ እንደቻለ ንገሪን።
That 2-3 years that I spent in Ethiopia, they were really important for me because I had my first
በታዳጊነት እድሜ ኢትዮጵያ ያሳለፍኩት 3 አመት በህይወቴ ወሳኝ ጊዜ ነበር። ኢትዮጵያ ውስጥ በሚገኘው ጣሊያን ትምህርት ቤት ለመጀመሪያ ጊዜ የትወና ትምህርት ያገኘሁት ያኔ ነው። የዛኔ ነው ሳድግ ተወናይት ነው መሆን የምፈልገው ብዬ ወሰንኩት። ከዚያ የቁንጅና ውድድር ላይ በማሸነፌ ወደ ጣሊያን ተላኩኝ። በርኩን በአመቱ ደግሞ በጣሊያን እጅግ ታዋቂ ከሆነው ተዋናይና ዳይሬክተር ካርሎ ቨርዶኔ ጋር በመሆን የመጀመሪያውን ፊልሜን ሰራው። የጥበብ ሙያዬም የጀመረው ያኔ ነው። ከዚያ በኋላ ጣሊያን ውስጥ እጅግ ተወዳጅ በሆነው ቲቪ ትሪዮናል የታዩት ብዙ ተከታታይ የቴሌቪዥን ፊልሞች ላይ ተጫውቻለሁ። አሁን በቅርቡ ራሱ በኔትፍሊክስ ላይ እየታየ ማርፎር የተሰኘ ተከታታይ ፊልም ላይም ሰርቻለሁ። ትልቅ ስኬት እያገኘ ያለ ፊልም ነው። ጎን ለጎን ደግሞ የጃዝ ሙዚቃ ፍቅርም አለኝ። ሮም ውስጥ የሚገኝ ቅዱስ ሉዊስ የተሰኘ ሙዚቃ ትምህርት ቤት ተምሬያለሁ። ቤልጅየም ውስጥም ለ4 ዓመት ሙዚቃ አጥንቻለሁ። አንዳንዴ በምሰራቸው ቲያትሮች ላይ የጃዝ ሙዚቃ አጫወታለሁ። በዛ መልኩ ነው የጥበብ ሙያዬ እያደገ የመጣው፣ ኢትዮጵያ ውስጥም እንድጫወት የተጋበዝኩት።
ቅድም ጣሊያን ውስጥ ቲያትር መማርሽን ጠቀስ አድርገሽልን ነበር። የመመረቂያ ስራሽን የሰራሹ ደግሞ በኢትዮጵያ የቲያትር ታሪክ ላይ ነው እና እስኪ ጥናትሽ ምን ላይ ያተኮረ ነበር? ይህ ጥናትስ በኢትዮጵያዊ ማንነትሽ እና ባህል ላይ ያሳደረው ተጽዕኖ አለ?
I was curious. I was like, I studied all this theater, history and literature.
ቲያትር ስማር ስለ ጣሊያን፣ ፈረንሳይ፣ እንግሊዝና ሩሲያ የቲያትርና የስነ ጽሑፍ ታሪክ ብዙ እንማር ነበር። ያኔ የአፍሪካ ቲያትርስ ስል መጠየቅ ጀመርኩ። ስለዚህ መመረቂያዬን በኢትዮጵያ ቲያትር ላይ ለመስራት ወስኜ ኢትዮጵያ መጣሁ። ብሔራዊ ቲያትር ገብቼ ቲያትር አየሁ። የዛኔ 24 ወይም 25 ዓመቴ ነው። በጣም ተደነቅኩኝ፣ ምክንያቱም ትልቅ ቲያትር ነው፣ በጣም ብዙ ሰው ነበር። ቲያትሩ ስለ አጼ ቴዎድሮስ እንደነበር አስታውሳለሁ። የሚናገሩት ነገር በደንብ ባይገባኝም ተደስቼ ነው የወጣሁት። ጥናቱ ስለ ኢትዮጵያ ቲያትር ብቻ ሳይሆን ብዙ ስለማላውቀው የኢትዮጵያ ታሪክም እንድማረድቶኛል። ኢትዮጵያ እንዴት በታሪክ የበለጸገች እንደሆነች ሳውቅ ተገረምኩኝ። ትልቅ ታሪክ አላት፣ ጥሩ ታሪክ አላት። እኔ እስካሁን ያወቅኩት ምናልባት 10% የሚሆነውን ነው። ገና ደግሞ ብዙ የሚጠና ታሪክ አላት።
ታዲያ እስካሁን በአማርኛ አልዘፈንሽም ወይም ቲያትር አልተጫወትሽም?
That's something that I'm doing now. I'm trying to take Alem Jet here in Italy.
አልተጫወትኩም፣ ግን እፈልጋለሁ። እንደውም አሁን እሱን ነው እየሞከርኩ ያለሁት። ኢትዮጵያ ያቀረብነውን የሙዚቃ ዝግጅት እዚህ ጣሊያን ውስጥ ለማምጣት እየሞከርኩ ነው። ኢትዮጵያ በጣሊያንኛ ነው የዘፈንኩት። ጣሊያን ውስጥ ደግሞ በአማርኛ መስፈን እፈልጋለሁ። አንዴ እዚህ ከዘፈንኩ ኢትዮጵያ መሄጄ እዘፍናለሁ።
ግን የምትወጂው ወይም ደግሞ ልትጫወቺው የምትፈልጊው የኢትዮጵያ ዘፈን አለ?
Well, now I'm studying a lot of Ethio songs. And there is one...
በአብዛኛው በ80ዎቹ የተዘፈኑ ዘፈኖችን እያጠናው ነው። አንዱ የባህል ዘፈን ነው። ትንሽ ይከብዳል። ነገር ግን ሙላቱ አስታጥቄን በጣም ወደዋለሁ። የግርማ ተፈራና የብዙነሽ በቀለንም እየሰማው ነው። ቀስ እያልክ ቆየት ያሉ ዘፈኖችን እያጠናው ነው።
ሁለት ጣሊያናዊና ኢትዮጵያዊ ማንነት ይዘሽ ማደግሽ በጥበብ ስራሽ ላይ ልዩ እድል ፈጥሮልኛል ትያለሽ?
Of course. You know, like being a part of two nation or culture
በትክክል የሁለት ባህል አካል ስትሆኚ የበለጠ ሀብታም ያደርግሻል። ግን ደግሞ አንዳንዴ የማይመች ነገሮችም ይኖሩታል። በአንድ በኩል እድል ነው፣ ምክንያቱም አይምሮሽን ክፍት ያደርግልሻል፣ ሌሎች የማያገኙትንም እድል ይፈጥርልሻል። በሌላ በኩል ደግሞ ሙሉ ለሙሉ የዚህኛው ወይም የዛኛው አካል እንዳልሆንሽ እንዲሰማሽም ያደርጋል።
Should we expect something ሊሊያና ታዲያ በቀጣይ ምን ይዛ ትመጣለች ብለን እንጠብቅ? ምናልባት የሁለቱን ሀገሮች ባህል ያጣመረ የጥበብ ስራ?
Yes, like for example,
አሁን መስራት ጀምረናል። ለምሳሌ የኢትዮጵያ ባህል በተለያዩ ከለሮች አለባበሶች ላይ ታያለሽ። ግን ደግሞ የአውሮፓና የአሜሪካ ተጽዕኖ ውስጣቸው እንዳለም ትመለከቻለሽ። ይሄ ራሱ ደስ የሚል ነገር ይፈጥራል። ሁለት የተለያዩ ባህሎች አካል በመሆኔ እድለኛ ነኝ፣ ምክንያቱም ሁለቱን በማደባለቅ አዲስ ነገር መፍጠር እችላለሁ።
We can't wait to see your new work.
ሊሊያና እንግዲህ አዲሱ ስራሽ አልቆ ለማየት እንጓጓለን። የዛኔ ደግሞ ምናልባት ተገናኝተን ስለ አዲሱ ስራዎችሽ እናወራለን። ለዛሬ ግን አብረሽን ስላመሸሽ እና የሙዚቃ ህይወትሽን ስላጋራሽን በአድማጮች ስም በጣም አመሰግናለሁ።
Thank you so much for inviting me.
እኔም ስለጋበዛችሁኝ በጣም አመሰግናለሁ።
የተከበራችሁ አድማጮቻችንና ተመልካቾቻችን እስካሁን ድረስ አብራችሁን ስላመሻችሁ በእጅጉ እናመሰግናለን። የዛሬ አስተናጋጃችሁ ሀብታሙ ስዩም ነበርኩ። ይህንን ዝግጅት ደግሞ በቴክኒኩ ስታቀናብርልን የቆየችው ብርሃን ኃይሉ ናት። ዋና አዘጋጃችን ጽዮን ግርማ ናት። በሁሉም ስፍራዎች ባሉ መላ ባልደረቦቼ ስም እያመሰገንኩኝ በነገ ዕለት እንገናኛለን። የዛሬ ምሽት ስርጭታችንን ጨርሰናል። መልካም ምሽት ይሁንላችሁ። Thank you.